የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ሰላም ጤና ይስጥልን። እንደምናመሻችሁ። ሰኞ መስከረም 17 ቀን 2008 ዓ.ም ዝግጅታችን ይዘን ቀርበናል። የመስቀል በዓልን ለምታከብሩ ሁሉ እንኳን አደረሳችሁ እንላለን። አስተናጋጆቻችሁን ያዳኝ ፍሳሐዬና
ሄኖክ ሰማእግዜር ነን። እንኳን አደረሳችሁ። በቀዳሚው ዘገባችን የተባበሩት መንግስታት ድርጅት ጉባኤ በኒውዮርክ ከተማ ተጀምሯል። የዓለም መሪዎች ስለ ሰላም፣ ትብብርና ልማት እንዲሁም ግጭት አፈታት ላይ ውይይት ያካሂዳሉ።
The strong men of today become the spark of revolution tomorrow. You can jail your opponents, but you can't imprison ideas. You can try to control access to information, but you cannot turn a lie into truth.
የዛሬ አምባገነኖች የነገ አብዮቶች ምክንያት ናቸው። ተቃዋሚዎቻችሁን ልታስሩ ትችላላችሁ፣ ሐሳብን ልታስሩ ግን አትችሉም። መረጃን የማግኘት እድልን ልትገድቡ ትችላላችሁ፣ ሐሰትን ግን ወደ እውነትነት ለመለወጥ ከቶ አይቻላችሁም።
የዩናይትድ ስቴትሱ ፕሬዚደንት የድርጅቱን 70 ዓመት አገልግሎትና የሀገራቸውን ተሳትፎ አስመልክቶ ንግግር አሰምተዋል።
የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማምሻውን ንግግራቸውን ያሰማሉ ተብሎ ይጠበቃል። ይህንንም እንደደረሰን እናቀርባለን።
የዓለም አቀፍ አሸባሪዎችን የማህበረሰብ ድረገጽ እንቅስቃሴን ለማስቆም የተያዙ ጥረቶች በኒውዮርክ ጉባኤ ምክክር ይደረግባቸዋል።
የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የዩናይትድ ስቴትስ ጉብኝታቸውን አጠናቀዋል። በሌላ ዜና በኢትዮጵያ የመስቀል በዓል አከባበርና ታሪክን የተመለከተ ልዩ ዘገባ በሁለተኛው አጋማሽ ከስፖርትና አፍሪካ ነክ ርዕሶች ጋር ተካቷል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዓለም ጦርነትንና ግጭትን አስወግዶ በዓለም ደረጃ ያሉትን ግጭቶች በሰላማዊ መንገድ ለመፍታት እንዲጥር ጥሪ አድርገዋል። የአሜሪካው መሪ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ተባብረን ለመስራት ካልቻልን ሁላችንም ነን የምንሰቃየው ሲሉ አስገንዝበዋል። በሌላ በኩል ደግሞ ፕሬዚደንት ኦባማ ስለ ዩናይትድ ስቴትስ ወታደራዊ ጥንካሬ ተገቢነትና ሀገራቸው በመካከለኛው ምስራቅ እስላማዊ መንግስት ነኝ በሚለው ቡድን አማጽያን ላይ ለምታካሄደው ዘመቻ ተከላክለዋል። እስላማዊ መንግስት ነኝ የሚለው ቡድን መጠጊያ አያገኝም ብለዋል። ሩሲያ ከአንድ ዓመት በፊት የኡክራይን የነበረችውን የክሪሚያ ባህረ ገብ መሬትን በመያዟና በምስራቅ ኡክራይን ያሉትን የሩሲያ ደጋፊ ኃይሎችን በመደገፍ ጣልቃ በመግባቷ የምዕራቡ ዓለም በሩሲያ ላይ ማዕቀብ መጣሉ ተገቢ ነበር፣ ምክንያቱም የክሪሚያን መወሰድ ዝም ብሎ ብላ ለማየት የሚችል ሀገር የለችምና ብለዋል። ሶሪያ ውስጥ ለአራት ዓመታት ያህል ሲካሄድ የቆየውን ውጊያ ለማቆም የሚቻልበት ቀላል መንገድ የለም። ሆኖም የሶሪያ ሕዝብ በሰላም ሊኖር የሚችልበት ስምምነት ለማምጣት ዲፕሎማሲያዊ መንገድ በተግባር ላይ መዋል አለበት ብለዋል። ፕሬዚደንት ባሽር አልአሳድ በህዝባቸው ላይ የቦምቦች በርሜል የሚጥሉ ናቸው ሲሉ አውግዘዋቸዋል።
የቡርኪና ፋሶ ወታደራዊ ኃይል በቅርቡ የተካሄደውን መፈንቅለ መንግስት ሙከራን ያስተባበረው የፕሬዝዳንታዊ ዘብ ልዩ ኃይል መሳሪያ አላስረክብም ማለቱን ገልጿል። የመፈንቅለ መንግስቱ መሪ ጄኔራል ጊልበርት ደንዴሪ በሚያሳዩት ግልጽነት የጎደለው ባህሪና ወታደሮቹ መሳሪያቸውን አናስረክብም በማለታቸው አጣብቂኝ ውስጥ ገብተናል ሲል የሀገሪቱ ጦር ሰራዊት ገልጿል። የትጥቅ ማስፈታቱ ተግባር ባለፈው አርብ የተጀመረው የቡርኪና ፋሶ መሪዎች የክብር ዘቡን ኃይል በኦፊሴል ባፈረሱበት ወቅት ነው። የክቡር ዘቡ ኃይል መፈንቅለ መንግስት ባካሄድበት ወቅት ጊዜያዊውን ፕሬዚዳንት ሚሼል ካፋንዶንና ሌሎች ሚኒስትሮችን አስሮ እንደነበር ይታወቃል። የሽግግሩ መንግስት የቀድሞ ፕሬዚዳንት ብሌዝ ኮምፓውሬ ደጋፊዎች በመጪው ምርጫ እንዳይሳተፉ ማገዱን በመቃወም ነበር የክብር ዘቡ ኃይል መፈንቅለ መንግስት ያካሄደው።
የኬንያው ፕሬዚደንት ኡሁሩ ኬንያታ ለደቡብ ሱዳን አዲስ የሰላም ስምምነት ለማምጣት የጣሩት የምስራቅ አፍሪካ ሀገሮች ለ20 ወራት ያህል የዘለቀውን የእርስ በርስ ጦርነት ለማክተም ስምምነቱን በተግባር ላይ ለማዋል በሚደረገው ጥረት ዓለም አቀፍ ማህበረሰብን በማካተት ማስፋት አለባቸው ብለዋል። ፕሬዚደንት ኬንያታ በኒውዮርክ ከተማ ላይ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ መጠይቅ እንዲህ አይነቱ አሰራር በደቡብ ሱዳን ሰብአዊ ረድኤት ለማቅረብ የሚያስፈልግ መንገድ ለመክፈት ያስችላል ብለዋል። በግጭቱ ምክንያት 2 ሚሊዮን የሚሆኑ ሰዎች ከመኖሪያቸው ለመፈናቀል ተገደዋል። ኬንያታ በተጨማሪም በሰላሙ ሂደት መሳተፍ ያለባቸው መንግስትና ተቃዋሚዎች ብቻ ሳይሆኑ የሲቪል ማህበረሰብ፣ አብያተ ክርስቲያንና የደቡብ ሱዳን ማህበረሰብም ጭምር መሆን አለበት ሲሉ አስገንዝበዋል።
ብሪታንያ የአፍሪካ ህብረትና የተባበሩት መንግስታት ድርጅት በሶማሊያና በደቡብ ሱዳን የሚያደርጉትን ሰላም ጥበቃ ጥረት ለመርዳት እስከ 370 የሚሆኑ ሰላም ጠባቂዎችን ለመላክ እየተዘጋጀች መሆኗ ታውቋል። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን ዛሬ በተባበሩት መንግስታት ድርጅት በሚደረገው የሰላም ጥበቃ ጉባኤ ላይ ይፋ እንደሚያደርጉትም ታውቋል። በኒውዮርክ ከተማ የሚካሄደው ጉባኤ የሚያስተናግዱት ዋና ጸሐፊ ባንኪሙንና የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ናቸው። ካምሩን ትናንት ለጋዜጠኞች በተናገሩት መሰረት የብሪታንያው እቅድ 70 የሚሆኑ ወታደራዊ ሰራተኞችን ወደ ሶማሊያ መላክን ያካትታል። በሕክምና በመሐንዲስነትና ለአፍሪካ ህብረት ተልዕኮ የሚሆን የሎጂስቲክስ እገዛ በማድረግ ያገለግላሉ። እስከ 300 የሚሆኑ ቀስ በቀስ የሚላኩ የብሪታንያ ወታደሮች ደግሞ በደቡብ ሱዳን በምህንድስና ረድኤት ይሳተፋሉ። ጥቅስ በሶማሊያ ጥሩ ውጤት ከተገኘ ለብሪታንያም መልካም ነው፣ ምክንያቱም የአሸባሪነትን ስጋት ጋብ ያደርጋል፣ የባህር ላይ ዘራፊነትም ይገደባል ሲሉ ካሜሮን አሳስበዋል። በአሁኑ ወቅት ቆጵሮስ ባለው የተባበሩት መንግስታት ድርጅት ተልዕኮ 290 የብሪታንያ ሰላም አስጠባቂዎች አሉ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የተባበሩት መንግስታት የጸጥታ ምክር ቤት በዳርፉር ክልል ትላንት እሁድ አንድ ሰላም ጠባቂ የገደለውንና ሌሎቹን ያቆሰለውን ጥቃት አውግዟል። ማንነታቸው ያልታወቀ ታጣቂዎች ሜሊት በተባለች በሰሜን ዳርፉር በምትገኝ ከተማ አጠገብ በሰላም ጠባቂዎች ላይ ጥቃት የከፈቱት የሎጂስቲክስ ካሚዮኑን ይሸኙ በነበረበት ወቅት ነው። ከቆሰሉት አንደኛው በጽኑ እንደተጎዳ ድርጅቱ ጠቁሟል። አንድ የጸጥታ ካውንስል መግለጫ ሱዳን በጥቃቱ ላይ በፍጥነት ምርመራ እንድታካሄድና ተጠያቂዎቹን ለፍርድ እንድታቀርብ ጥሪ አድርጓል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዳርፉር ውስጥ በሰላም ጥበቃ ተግባር በተሰማራው የአፍሪካ ህብረትና የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ ላይ የተፈጸመውን ጥቃት አውግዘዋል። ዳርፉር ውስጥ ግጭት የሚያካሂዱት ወገኖች ሁሉ የሰላም ጥበቃውን ኃይል እንዲያከብሩ ጠይቀዋል። በሰላም ጥበቃው ኃይል ላይ ለሚፈጽሙት ተግባርም ተጠያቂ ሊሆኑ እንደሚችሉ አሳስበዋል። የተባበሩት መንግስታት ድርጅት ዳርፉር ውስጥ 20,000 የሚሆኑ ሰላም ጠባቂዎች አሉት። የተለያዩ አማጽያን ከሱዳን መንግስት ጋር ከአስርተ ዓመት በላይ ለሆነ ጊዜ ሲዋጉ ቆይተዋል። በግጭቶቹ ምክንያትም ከ2 ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል።
የኢራኑ ፕሬዚዳንት ሐሰን ሮሃኒ በዓመታዊው የሐጂ ስነ ስርዓት ላይ ተረጋግጠው ለሞቱ ኢራናውያን በሚደረግ የቀብር ስነ ስርዓት ላይ ለመገኘት ዛሬ የተባበሩት መንግስታት ድርጅት ጠቅላላ ጉባኤን አቋርጠው ወደ ሀገራቸው ይመለሳሉ። በሳውዲ አረቢያ ከሚገኘው የእስልምና ቅዱስ ስፍራ መካ ወጣ ብሎ በሚገኝ ቦታ ካለቁት 769 አማንያን መካከል 169ኙ ኢራናውያን መሆናቸው ታውቋል። ከ300 በላይ የሚሆኑ ኢራናውያን የገቡበት አልታወቀም። የኢራን የበላይ መሪ አያቶላ አሊ ኸመኔ ሳውዲ አረቢያ ይቅርታ መጠየቅ አለባት ሲሉ አሳስበዋል።
በመጨረሻም የአፍጋኒስታን ታሊባን ዛሬ ሌሊት በከፈተው የተባበረ ጥቃት ኩንዱዝ የተባለችውን የሰሜን ከተማ እንደተቆጣጠረ የአማጽያኑ ባለሥልጣኖችና የአፍጋኒስታን ሚዲያ አረጋግጠዋል። የታሊባን አማጽያን በከተማይቱ ከሚገኘው እስር ቤት በብዙ መቶዎች የሚቆጠሩ እስረኞችን አስለቀቀዋል። የሀገሪቱ ባለሥልጣኖች እንደሚሉት ብሔራዊ የጸጥታ ኃይል ኮማንዶዎች ወደ ከተማይቱ ገብተው ከተማይቱን ለማስመለስ እየተዘጋጁ ነው። ይሁንና የአፍጋኒስታን ኃይሎች ሌሊት ጥቃት ለማካሄድ ያላቸውን ብቃት የሚጠራጠሩ አሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
የምታዳምጡት የአሜሪካ ድምፅ ሬዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈውን የሰኞ ምሽት ዝግጅታችንን ነው የምናስተናግዳችሁ። ሄኖክ ሰማግዘርና
አዳነች ፍስሐየንን እስከ አራት ሰዓት አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች ባጭሩ እናስተዋውቅ።
የተባበሩት መንግስታት ድርጅት አጠቃላይ ጉባኤ በኒውዮርክ ተጀምሯል። ዘጋቢዎቻችን በስፍራው ይገኛሉ።
የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዩናይትድ ስቴትስ ጉብኝታቸውን አጠናቀዋል። አሜሪካውያን በፍቅር አስተናግደው ሸኝተዋቸዋል።
በሁለተኛው አጋማሽ ስፖርት፣ አፍሪካ ነክ ርዕሶችና ጤና ተካተዋል። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን አብይ ርዕስ እናቀርባለን። የሮማው ካቶሊክ ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በተለያዩ ማህበረሰብና እንደዚሁም በዩናይትድ ስቴትስ በመተሳሰብ በመተዛዘን ዙሪያ ያጠነጠኑ ንግግሮችን አሰምተው ጉብኝታቸውን አጠናቀዋል። የቪኦኤው ሮበርት ራፋኤል አቡኑ ትናንት ማለዳ በፔንሲልቬኒያ ክፍለ ግዛት ዋና ከተማ ያከናወኗቸውን አጠናቅሯል። ትዝታ በላቸው ታቀርበዋለች።
ርዕሰ ሊቃነ ጳጳሳት ፍራንሲስ በፊላደልፊያ ጉብኝታቸው ትላንት እሁድ ማለዳ ላይ ካረፉባቸው አቡኖች እጅግ ሞቅ ያለ ከፍተኛ አቀባበል ተደርጎላቸዋል። አባ ፍራንሲስ ቀደም ብሎ በካቶሊክ ቀሳውስት የጾታ ጥቃት ከደረሰባቸው አምስት ሰዎች ጋር በግል ተገናኝተው መወያየታቸው ታውቋል። በተለይ የጾታ ጥቃት የደረሰባቸው ሰዎች ቫቲካን ይህን ለረጅም ዓመታት ቀሳውስት ያደረሱትን በደል ችላ ከማለት ሌላ በቂ እርምጃ አልወሰደችም በማለት ይከሳሉ። ሆኖም እሁድ ዕለት ጥቂቶቹን የጥቃቱ ሰለባዎች ካነጋገሩ በኋላ ርዕሰ ሊቃነ ጳጳሳት ፍራንሲስ ማንም ሕፃናትን በጾታ አጥቅቶ ቢገኝ እንደማይታለፍና ተጠያቂ እንደሚሆን ተናግረዋል።
ላሜንቶ ፕሮፉንዳሜንት ዲዮስ ጆራ
God weeps for the sexual abuse of children.
Los crímenes y pecados.
ሕፃናት በጾታ መጠቃት አምላክን ያሳዝነዋል። ይህ ጥቃት ምስጢር ሆኖ ሊቆይ አይገባም።
ርዕሰ ሊቃነ ጳጳሳት ፍራንሲስ ከዛ በኋላ ወደ ዋናው የፊላደልፊያ እስር ቤት ሄዱ። እዚያም እስረኞቹ በእጃቸው ጠርበው የሰሩት የእንጨት ወንበር ላይ ተቀመጡ። ርዕሰ ሊቃነ ጳጳሳቱ ካሁን ቀደምም ደግመው የሞት ፍርድን እንደሚቃወሙ ተናግረዋል። በአሁኑ የዩናይትድ ስቴትስ ጉብኝታቸውም ይህንኑ አቋማቸውን በማጠናከር ምሕረት የማይገባው ሰብአዊ ፍጡር የለም ሲሉ ለእስረኞቹ ንግግር አድርገዋል።
ጃኬ ዩና ሶሲዳድ ዩና ፋሚሊያ ኬ ኖ ሳቤ ሱፍሪር ሎስ ዶሎሬስ ደ ሱስ ሂጆስ que no los toma con seriedad.
ማንኛውም የልጆቹን ስቃይ የማይጋራ ወይም በጥሞና የማይከታተል ህብረተሰብ ቤተሰብ ወይም ይህ ስቃይ የሚጠበቅ ነው ብሎ የሚገምት ህብረተሰብ የተወገዘ ነው። ወጥመድ ውስጥ የገባና ቀድሞውኑ ስቃይ የፈጠረበት ሁኔታ ሰለባ ሆኖ የሚኖር ነው። እዚህ ፊታችሁ የቆምኩት እንደ ሃይማኖት አባት ከሁሉም በላይ ደግሞ እንደ ወንድም ስቃያችሁን ልጋራና የራሴ መሆኑን ላሳያችሁ ነው።
በኋላም ፓፓው በትንሿ ተሽከርካሪያቸው ሆነው በብዙ ሺዎች በሚገመቱ አድናቂዎች ታጅበው በመሃል ፊላደልፊያ ከተማ የመጨረሻውን የጸሎት ሥነ ሥርዓት ወደሚያደርሱበት ስፍራ አመሩ። እጅግ ሰፊ በሆነ አደባባይ ላይ በተደረገው የጸሎት ሥነ ሥርዓት ለታዳሚው ሕዝብ ሲናገሩ ፍቅር የበለጠ ሊገለጽ የሚችለው በተለይም በቤት ውስጥ በሚስተዋል መልእክት ነው ብለዋል።
Son gestos de madre, de abuela, de padre.
እነዚህ እናቶች፣ አያቶች፣ አባቶች፣ ወንድሞችና እህቶች በየዕለቱ ቤት ውስጥ የሚያስተላልፉት የፍቅር መልእክቶች ናቸው። ጥቃቅን የሐዘኔታ፣ የፍቅርና የርህራሄ መልእክቶች ናቸው። የሰው ልጅ ማንነት የሚያንጹት
በኋላም ትላንት ምሽት ላይ የዩናይትድ ስቴትስ ምክትል ፕሬዝደንት ጆ ባይደን ርዕሰ ሊቃነ ጳጳሳት ፍራንሲስ ወደ ቫቲካን ሲመለሱ ከከፍተኛ የልዑካን ቡድን ጋር ሸኝተዋቸዋል።
የተባበሩት መንግስታት ድርጅት ዓመታዊ ጉባኤ በመካሄድ ላይ እንዳለ ይታወቃል። በዛሬው ዕለት የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ባሰሙት ንግግር የዓለም ድርጅትን የሰባ ዓመት ጉዞና የአባላቱ ኃላፊነትና ተሳትፎን አጉልተዋል። ባልደረባችን ሰለሞን አባተ በመንግስታቱ ድርጅት ጽፈት ቤት ይገኛል። እነሆ።
የመንግስታቱ ድርጅት እነሆ ድፍን ሰባኛውን ጉባኤውን እያከበረ ይገኛል። በዚህ ስብሰባ ላይ የተገኙ መሪዎች ቁጥር ድርጅቱ ከተመሰረተ አንስቶ ታይቶ የማይታወቅ ነው ተብሏል። እንደነ ቭላዲሚር ፑቲን አይነት መሪዎች፣ የሩሲያው ፕሬዝዳንት ማለት ነው፣ ላለፉት 10 ዓመታት የጠቅላላ ጉባኤው ደፎችን ረግጠው አያውቁም። እነሆ ዛሬ ተገኝተዋል። እንዲያውም ሰሞኑን መሻከራቸው እየበረታ ሁድና ጀርባ የመሆናቸው አዝማሚያ እየጠነከረ ከሄደው የአሜሪካው አቻቸው ከባራክ ኦባማ ጋርም ዛሬ እዚሁ በመንግስታቱ ድርጅት ጠቅላይ መስሪያ ቤት ውስጥ ግንባር ለግንባር ተገናኝተው ይነጋገራሉ። በጉባኤው መክፈቻ ላይ ንግግር ያደረጉት ፕሬዚደንት ባራክ ኦባማ ይህ ግዙፍ ዓለም አቀፍ ተቋም የመንግስታቱ ድርጅት ባለፉት 70 ዓመታት የተሳኩለትንና ያለፈባቸውን መንገዶች ቆም ብሎ መፈተሽ ተገቢ መሆኑን ጠቁመዋል።
Out of the ashes of the Second World War, having witnessed the unthinkable power of the atomic age.
ከሁለተኛው የዓለም ጦርነት አመድና አቧራ በኋላ ሊታሰብ የማይችለውን የአቶሚክ ኃይል የታዘበችው ዩናይትድ ስቴትስ የዚህ ጠቅላላ ጉባኤ አባላት ከሆኑ ብዙ ሀገሮች ጋር ሆና ሦስተኛ የዓለም ጦርነት እንዳይነሳ ከጠላቶቿም ጋር ጭምር በመስራት ስትጥር ቆይታለች።
ዩናይትድ ስቴትስ አሉ ኦባማ፣ ይህንን ጥረቷን ስታደርግ የቆየችው ለሕዝባቸው ተጠያቂ የሆኑ ዲሞክራሲዎችን በመደገፍና በማጠናከርም ነው።
And by building an international system that imposes a cost on those who choose conflict over cooperation.
ደግሞ ከትብብር ይልቅ ግጭቶችን በሚመርጡ ላይ ዋጋ የሚያስከፍል ማዕቀብን መጣል የሚችል ተቋምን በመፍጠር ነው። ይህ አሰራር የሁሉንም ሀገሮችና ሕዝቦች እኩልነትና ክብር የሚያረጋግጥ እንዲሆንም ነው ያከናወነው።
ይህ የሰባ ዓመታት ሥራ ነው ብለዋል ኦባማ። ይህ አካል ሲሰራባቸው የቆዩ ምርጥ ሐሳቦች መሆናቸውን የገለጹት ኦባማ፣ ይሁን እንጂ እነዚህ ሐሳቦች በብዙ ሲጨናገፉ መስተዋሉንም አስታውሰዋል።
For 7 decades terrible conflicts have claimed untold victims. But we have pressed forward slowly.
ከሰባ ዓመታት ለበለጠ ጊዜ የተካሄዱ አሳዛኝ ግጭቶች ቁጥሩ ሊገለጽ የማይችል ሰለባዎችን በልተዋል። ይሁን እንጂ እያዘገምንም ቢሆን በተሻለ ሁኔታ በጥንካሬና ተከታታይነት ባለው መንገድ የሚሰራ ዓለም አቀፍ ሥርዓት ለመገንባት ስንጥር ቆይተናል።
የዚህ ሥርዓት ጥረት አንድም አልተጻፈም ወይም በበቂ ሁኔታ አልተነገረም ብለዋል። ለሰው ልጅ ነጻነትና ብልጽግና አቻ የሌለው እርምጃ እንድናደርግ አግዘውናል ብለዋል ኦባማ። በዓለም ሀያላን መካከል ዲፕሎማሲያዊ ንግግሮች እንዲቀጥሉና እንዲጠናከሩ የተባበሩት መንግስታት ድርጅት ጉልህ አስተዋጽኦ ማበርከቱን ተናግረዋል ፕሬዚደንቱ። ከቢሊዮን በላይ ሰው ከድህነት እንዲወጣ ያስቻሉ ትብብሮች እንዲፈጸሙ ማድረጉንም አስታውሰዋል። ይህ ጥረት ሀያላን በደካሞች ላይ የእነርሱን ፍላጎት እንዳይጭኑ፣ የግለሰብ ነጻነት በሁሉም አህጉሮች ውስጥ እንዲጠናከር፣ ዲሞክራሲና ልማት እንዲሰፉ ለማድረግ መስራቱን ጠቁመዋል ኦባማ።
This progress is real. It can be documented in lives saved and agreements forged.
ይህ እድገት የተጨበጠ ነው፣ ሊመዘገብ ይችላል። ሕይወቶች እንዲድኑ ተደርጓል። ስምምነቶች እንዲፈረሙ፣ በሽታዎች እንዲሸነፉ፣ ለሰዎች ምግብ እንዲደርስ ለማድረግ ተችሏል።
ይሁን እንጂ ዛሬ እየታዩ ያሉ አደገኛ ያሏቸው አካሄዶች ወደ ጨለማው የዓለም ሥርዓት መልሰው ሊዘፍቁን እየተፈጨረጨሩ ናቸው ብለዋል። አምባገነኖች በየሀገሩ ሲወገዱ ስናይ አርመንያዊ የሽብር መረቦች በክፍተቱ እየገቡ መሆናቸውንም እንታዘባለን ብለዋል ፕሬዚደንቱ። ለልማት የምንጠቀምበት ቴክኖሎጂ በክፋት ኃይሎች የተሳሳቱ መረጃዎችን ለመበተን እየዋሉ መሆናቸውን ወይም ተቃውሞን ለማፈን ወይም ወጣቶችን በተሳሳተ አቅጣጫ ለመንዳት ሲውል እንደሚታዩም ጠቁመዋል። ዓለም አቀፉ የንግድ ስርዓት የድርድርና የመከራከርን አቅም እያዳከመ የእኩልነት መዛባትን እያስከተለ እንደሚታይም ጠቁመዋል። እናም ለእነዚህ ችግሮች መልስ ለመስጠት ዓለም ሊዘጋጅና ሊሰራ እንደሚገባ አሳስበዋል። ዛሬ በዓለማችን ውስጥ ለሚታዩ ችግሮች ብቸኛው መፍትሄ ትብብር ነው ብለዋል ፕሬዚደንቱ አበክረው። እኔ በዓለም እጅግ ኃያል የሆነ ታይቶ የማይታወቅ ጦር ሰራዊት መሪ ነኝ። በሀገሬ ላይ ወይም በወዳጆቼ ላይ ጥቃት በተነሳ ጊዜ ይህንን ኃይል ከመጠቀም ወደ ኋላ አልልም። ይሁን እንጂ አማራጩ ኃይል አይደለም ብለዋል ፕሬዚደንቱ። በተጨማሪም የዓለም የዛሬ ታሪክ የሚያሳየው አምባገነን አገዛዞች ዘላቂ ወይም ጽኑ አለመሆናቸው ነው ብለዋል።
Strong men of today become the spark of revolution tomorrow. You can jail your opponents, but you can't imprison ideas. You can try to control access to information, but you cannot turn a lie into truth.
የዛሬ አምባገነኖች የነገ አብዮቶች ምክንያት ናቸው። ተቃዋሚዎቻችሁን ልታስሩ ትችላላችሁ፣ ሐሳብን ልታስሩ ግን አትችሉም። መረጃን የማግኘት እድልን ልትገድቡ ትችላላችሁ፣ ሐሰትን ግን ወደ እውነትነት ለመለወጥ ከቶ አይቻላችሁም።
ሙስናን የሚያጋልጡትና በዓለም ዙሪያ የህዝብን ፍላጎት የሚያነሳሱት በአሜሪካ የሚደገፉ መንግስታዊ ያልሆኑ ድርጅቶች ሳይሆኑ ቴክኖሎጂው፣ ማህበራዊው ሚዲያ፣ ከዚያም በላይ ሰዎች እንዴት መተዳደር እንዳለባቸው ምርጫቸውን ራሳቸው የመስራታቸው ፍላጎት እየተጠናከረ መምጣቱ መሆኑን አመልክተዋል። ፕሬዚደንቱ በተጨማሪም ኢራቅና ሶሪያ ውስጥ እየታየ ያለውን ችግር ማንስተው የወታደራዊና የፖለቲካ መፍትሄ በጥምር አስፈላጊ መሆኑን ለስደቱ መፍትሄም አቻዎቻቸው እንዲረባረቡ ጠይቀዋል። ፕሬዚደንቱ በተጨማሪም ኢራቅና ሶሪያ ውስጥ እየታየ ያለውን ችግርም አንስተው የወታደራዊና የፖለቲካ መፍትሄ በጥምር አስፈላጊ መሆኑን ጠቁመዋል። ለስደቱ መፍትሄ አቻዎቻቸው እንዲረባረቡም ጠይቀዋል። ፕሬዚደንቱ ባደረጉት የ40 ደቂቃ ያህል ንግግራቸው ስፋት ያላቸውን ዓለም አቀፍ ጉዳዮች አነሳስተዋል። ወደ ኋላ ከመጓዝ የምናተርፈው አንዳች ፋይዳ የለም ብለዋል ፕሬዚደንት ኦባማ። ሀገሮችና መንግስታት ሰብአዊ መብቶችን እንዲጠብቁ ጠይቀዋል ፕሬዚደንት ኦባማ። የዓለም ሰላምና ደህንነት ሊረጋገጥ የሚችለው የጤና ጥበቃን በማጠናከር፣ በልማት ንግድን በማስፋትና በማሳለጥ፣ የአየር ንብረት ለውጥን በመጋፈጥና በማሸነፍ፣ በዚህም በዓለማችን የሚታየውን አለመረጋጋት በመቀነስ ነው ብለዋል ፕሬዚደንቱ ለመሪዎቹ ባደረጉት ንግግራቸው። ከፕሬዚደንቱ ቀደም ሲልም በጉባኤው መክፈቻ ላይ የተናገሩት የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ይህ ጉባኤ የሚካሄደው የድህረ ሚሊኒየም የልማት ግቦች ንግግሮችና ስምምነቶች ታላቅ ተስፋን እየሰጡ ባሉበት ጊዜ መሆኑን ተናግረዋል። በዚህ የድህረ ሚሊኒየም የልማት ግቦች አጀንዳ 17 ግቦች መቀመጣቸውን አመልክተዋል። በአሁኑ ጊዜ ለሚታየው የእድገት ተነሳሽነት ቁልፉ ፈተና የገንዘብ ጉዳይ መሆኑን ሚስተር ባን አመልክተዋል።
Financing will be a key test. I welcome the Addis Ababa Action Agenda and the renewed pledge by developed countries to invest.
የአዲስ አበባው የተግባር አጀንዳና የበለጸጉ ሀገሮች ከአጠቃላይ ብሔራዊ ገቢያቸው 0.7% ለመንግስታዊ የልማት ድጋፍ ለማዋል መወሰናቸው አስደስቶኛል። ይሁን እንጂ ይህንን ግብ የመቱ ሀገሮች ቁጥር ጥቂት ናቸው። ሌሎች ፈለጋቸውን እንዲከተሉ እጠይቃለሁ።
ሚስተር ባን ካነሷቸው የዓለም ግጭቶችና የስደት ችግሮች መካከል ለየመኑ ቀውስ ትኩረት የሰጡ ሲሆን ዛሬ ከሀገሪቱ ህዝብ 80% የሚሆን 20 ሚሊዮን ሰው ለዕለት እርዳታ መጋለጡን ተናግረዋል። ለየመን ቀውስ ወታደራዊ መፍትሄ ጨርሶ የለም ያሉት ባንኪሙን ሳውዲ መሩ የአየር ድብደባ በአፋጣኝ እንዲቆም ጠይቀዋል። የሶሪያና የኢራቅን ጦርነቶችና የስደት ቀውስ ለመፍታት ቁልፉ በተለይ በአሜሪካ፣ በሩሲያ፣ በሳውዲ አረቢያ፣ በኢራንና በቱርክ እጅ ላይ መሆኑን በአጽንኦት ተናግረዋል። በዛሬው የቀትር በፊት ውለው የተባበሩት መንግስታት ድርጅት 70ኛ ጠቅላላ ጉባኤ ላይ በሚደረገው ንግግር መርሃ ግብር ውስጥ የተያዙት የሩሲያው ፕሬዚደንት ፑቲን፣ የቻይናው ቺ ጂንፒንግ እና የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንዲሁም የኢራኑ ፕሬዚደንት ሐሰን ሮሃኒ ይገኙበታል። ሰሎሞን አባተ ነኝ ከ70ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ።
ሰለሞን አባተን ለዘገባው እናመሰግናለን። ማምሻውን የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ የሚያደርጉትን ንግግርም እየተጠባበቀ ይገኛል። ንግግሩን እንዳሰሙ የምናቀርብ ይሆናል። ወደ ሌላኛው ዘገባችን ስናልፍ የተለያዩ የማህበረሰብ መገናኛ ብዙሃን ሶሻል ሚዲያን በመጠቀም ከዓለም ዙሪያ ታዳጊ ወጣቶችን አይነተኛ መመልመያ መሳሪያው ያደረገውን ዓለም አቀፍ አሸባሪ ኃይል አይሲስን አጥፊ ጽንፈኛ ፕሮፓጋንዳ ለማምከን እነዚሁ የመገናኛ ዘዴዎችን ጭምር ለጥቅም መዋል አዲሱ የፍልሚያ ጎራ ከሆነ ውሎ አደረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ዓለም አቀፍ ሽብርተኝነትን ለመዋጋት ተግባር ላይ ያዋለው ይህ አዲስ ውጥን በአሁኑ ሰዓት በኒውዮርክ በመካሄድ ላይ ካለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትይዩ በሚደረጉ የተናጠል ውይይቶች ልዩ ትኩረት ተሰጥቶታል። ለመሆኑ እነዚህ ጥረቶች ተጨማሪ ይቅርታ ለመሆኑ እነዚህ ጥረቶች የሚፈለገውን ተጨባጭ ውጤት ለማምጣት የቱን ያህል የተሳካላቸው ናቸው? በምንስ ይመዘናሉ? የአሜሪካ ድምጿ ፓም ዶንኪንስ ጉዳዩ ከሚመለከታቸው አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከፍተኛ ባለሥልጣን ጋር በርዕሱ ዙሪያ ያደረገችውን ሰፋ ያለ ቃለ ምልልስ ጨምቆ አሉላ ከበደ ተከታዩን ዘገባ ያቀርባል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሕዝብ ጉዳዮች ረዳት ሚኒስትር ሪቻርድ ስቲግል ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ እንደገለጹት እርሳቸው ግጭት ቀስቃሽ ያሉት ጽንፈኝነት በአመዛኙ ዓለም አቀፋዊ ይዘት እየተላበሰ የመጣ እንደመሆኑ ሁሉን አቀፍ ምላሽ የሚሻ አሳሳቢ ችግር ነው ብለውታል። እነኚህ ከኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትይዩ ዓለም አቀፍ የጸረ ሽብር ዘመቻ ጥረቶች ዙሪያ እየተደረጉ ያሉት የተናጥል ውይይቶች ፕሬዚዳንት ኦባማ ባለፈው ዓመት በዋይት ሀውስ ያካሄዱት ጉባኤ ተከታይ መሆኑን ረዳት ሚኒስትር ስቲግል አስረድተዋል። ዓላማውም የዓለም መሪዎች እንደ ችግሩ ዘርፈ ብዙነት ሁሉ ለምላሹ የሚነደፉት ጸረ ሽብር ፕሮግራሞችም በአንጻሩ ያንኑ ያህል የተለያዩ ስልቶችን ተግባራዊነት የግድ የሚሉ መሆናቸውን ከግምት ባስገባ አቀራረብ ትኩረት እንዲሰጡት ለማበረታታት ነው ብለዋል።
So there's a kind of more kinetic aspect to it, which is focusing on anti-ISIL, and then there's a larger, broader effort, which we call CVE, countering violent extremism, which has all kinds of manifestations, education, civil society, media. So it will be a very broad focus.
የእስላማዊው ጽንፈኛ ቡድን አይሲል ዓለም አቀፋዊ ክስተትነት አንዱ ጥረታቸው ልዩ ትኩረት እንዲሻ ያደረገው መሆኑን ያመለከቱት የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር አይሲል እየተስፋፋና ተጽዕኖ እየገነነ ከመጣባቸው አገሮች ጋር የሚደረጉ ንግግሮችን አስፈላጊነት አጽንኦት ሰጥተው ተናግረዋል። እናም ሁኔታዎቹ ለሚጠይቁት የተለየ ስራ መዘጋጀት ይሻል ባይ ናቸው።
Countering violent extremism that has to do with educational exchanges, with programs where we
የጸረ ሽብር ጥረቶቹ ከመንግስታዊው የልውውጥ ፕሮግራሞች ለአሸባሪው ቡድን ሲዋጉ ቆይተው ትተውት የተመለሱትና ማህበረሰቡን መልሰው የሚቀላቀሉበትን አያያዝ እስከሚመለከቱት ድረስ ይዘልቃሉ።
በጸረ ሽብር ዘመቻው የትኞቹ የማህበራዊ መገናኛ ብዙሃን የተሻሉ ውጤቶችን ማሳየታቸውን የሚያመላክቱ የቅድሚያ ውጤቶች እያዩ ነው? ውጤቱስ በምን ወይም እንዴት ይመዘናል በሚል ለቀረቡላቸው ጥያቄዎች ሚስተር ስቲግል ሲመልሱ በቅድሚያ ሰዎች እንዴት ጽንፈኛ አስተሳሰቦችን ይቀበላሉ፣ የእምነታቸው አካልስ ያደርጋሉ የሚለውን አስመልክቶ የተሳሳተ ግንዛቤ አለ ባይ ናቸው።
There really is no such thing as a lone wolf. If you look at the stories that have been in the New York Times or the Washington Post about
አንድ ብቻ መንገድ የለም። አይሲል ወጣቶችን የሚወስድባቸው መንገዶች አስመልክቶ የዋሽንግተን ፖስት እና የኒውዮርክ ታይምስ ይዘዋቸው የወጧቸውን ዘገባዎች እንኳ ብንመለከት በጅምላ የሚሰሩ የማህበረሰብ መገናኛዎች አይደሉም ዋናዎቹ መንገዶች። ይልቁንም በቀጥታ የሚደረጉ ግንኙነቶች፣ በዚያ አንድ ሰው ላይ የተነጣጠሩ መልእክቶች፣ የስልክ ግንኙነቶችና የተለየ በተለየ ስሌት የተጻፉ ኢሜሎችና የማህበራዊ የመገናኛ ብዙሃንን የተጠቀሙ ዘዴዎች ናቸው። የአይሲልን የዩቲዩብ ቪዲዮዎች በመመልከት ብቻ ጽንፈኝነትን የሚላበስና የራሱ የሚያደርግ ሰው የለም።
መንግስታቸው በአይሲል ላይ ብቻ ሳይሆን እንደ ቦኮ ሐራምና አልሻባብን በመሳሰሉ የአይሲልን የጥፋት ፈለግ በተከተሉ እስላማዊ ጽንፈኛ ቡድኖችም ላይ የተነጣጠረ ዘመቻ የሚያካሂድ መሆኑንና ጥቃቱ በቀጥታ የሚደርስባቸውን አገሮችም በተለያዩ መንገዶች እንደሚረዱ ማህበራዊ መገናኛ ብዙሃንን በመጠቀም የሚከናወኑ የጸረ ሽብር መልእክቶች በአምስትና በስድስት ቋንቋዎች የሚተላለፉ መሆናቸውን ጭምር የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ሲግል አስረድተዋል።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከምሽቱ 3 ሰዓት ከ28 ደቂቃ ሆኗል። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አሁን ከእናንተው ከአድማጮቻችን ካገኘናቸው አስተያየቶች ጥቂቶቹን የምናሰማበት ነው።
ቪኦኤ እንዴት አመሻችሁ? የዛሬው ወልክሴ ለቴሊ ነው። እድሜና ጤናን አግኝቶ አገልግሎት ለጥወት አበቃት። በጣም ትልቅ እድል ነው። ቀሪውን ዘመንህን እግዚአብሔር ይባርክልህ። ተተኪዎቹም ኃላፊነታችሁን በጥራት እንድትወጡ እግዚአብሔር ይርዳችሁ። ያው እንግዲህ ቴሌ ሲሰናበተን እግዚአብሔር ይባርካችሁ ብሏል። እኔም ገብለሽቱ ብራዘር ላለው ለጋት
ሄሎ ቪኦኤዎች እንደምን አላችሁ? ሰላም ናችሁ? ለብዙ ጊዜ ከእናንተ ጋር ሲሰራ የነበረው የቴዲን መሰናበት ሰማ በእውነት አንድ ሰው ከቤተሰብ አባል የተለየኝ አይል ነው የተሰማኝ። ምክንያቱም ልዩኝ ጀምሬ ነበር አባቴ ሬዲዮ ሲከፍት ከመታሰሙት የመግቢያ ሙዚቃ ቀጥላችሁ የፕሮግራሙ ዋና ተቆጣጣሪ ቴዲ ላይንቤክ ብላችሁ አስተዋውቃችሁ ስትጀምሩ በጣም ነው ትዝ የሚለኝ። እና ቪኦኤች ለመሆኑ ሚስተር ቴዲ ከተሸኘ አይቀር እንደው ኢትዮጵያን እንዲጎበኝ ብትጋብዙት ስለ ኢትዮጵያም ሄዶ ነገሮችን ባይ እንደው የኔ ፍላጎት ነው። በተረፈ የአንድ ሰዓት የአየር ላይ ቆይታ በኔ እይታ ቪኦኤች በቂ መስሎ አይታየኝም። እንደው የሰዓቱን ነገር ብታስቡት ለሚመለከተው አካልም እንትን ብትሉ በሀገራችን ያለው የፕሬስ ነጻነት የጋዜጠኞች መታሰር ነው። ከዚህ የተሻለ ሌላ አማራጭ ለህዝቡ ከቪኦኤ የተሻለ እኔ እንደማስበው የለም። ለማንኛውም አስተያየት ይሄን ይመስላል። ዝምታው ነኝ ከአሜሪካ።
አድማጮች ለአስተያየታችሁ እናመሰግናለን። በተዘዋዋሪ ስልክ መስመራችን በመደወል መልእክታችሁን አኑሩ።
ሁልጊዜም ቢሆን አስተያየቶቻችሁን እንቀበላለን። የስልክ ቁጥሩ 2022059942 ነው። የአሜሪካ ድምፅ ሬዲዮ መሆኑን ስትሰሙ 14 ቁጥርን መጫን አስታውሱ። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ አንድ ቃል ነው፣ ሆርን አት ቪኦኤ ኒውስ ዶት ኮም ነው። በፌስቡክና በትዊተርም ቪኦኤ አማሃሪክ ብላችሁ ተከተሉን።
አሁን የአጫጭር ዜናዎችን እናሰማለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዓለም ጦርነትንና ግጭትን አስወግዶ በዓለም ደረጃ ያሉትን ግጭቶች በሰላማዊ መንገድ ለመፍታት እንዲጥር ጥሪ አድርገዋል። የአሜሪካው መሪ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር ተባብረን ለመስራት ካልቻልን ሁላችንም ነው የምንሰቃየው ሲሉ አስገንዝበዋል። በሌላ በኩል ደግሞ ፕሬዚደንት ኦባማ ስለ ዩናይትድ ስቴትስ ወታደራዊ ጥንካሬ ተገቢነትና ሀገራቸው በመካከለኛው ምስራቅ እስላማዊ መንግስት ነኝ በሚለው ቡድን አማጽያን ላይ ለምታካሄደው ዘመቻ ተከላክለዋል። እስላማዊ መንግስት ነኝ የሚለው ቡድን መጠጊያ አያገኝም ብለዋል። የቡርኪና ፋሶ ወታደራዊ ኃይል በቅርቡ የተካሄደውን የመፈንቅለ መንግስት ሙከራን ያስተባበረው ምርጥ ፕሬዚደንታዊ ዘብ መሳሪያ አላስረክብም ማለቱን ገልጿል። የመፈንቅለ መንግስቱ መሪ ጄኔራል ጊልበርት ዴይደሪ በሚያሳዩት ግልጽነት የጎደለው ባህሪና ወታደሮቹ መሳሪያቸውን አናስረክብም በማለታቸው አጣብቅኝ ውስጥ ገብተናል ሲል ወታደራዊ ኃይል ገልጿል። የኬንያው ፕሬዚደንት ኡሁሩ ኬንያታ ለደቡብ ሱዳን አዲስ የሰላም ስምምነት ለማምጣት የጣሩት የምስራቅ አፍሪካ ሀገሮች ለ20 ወራት ያህል የዘለቀውን የእርስ በርስ ጦርነት ለማክተም ስምምነቱን በተግባር ላይ ለማዋል በሚደረገው ጥረት ዓለም አቀፍ ማህበረሰብን በማካተት ማስፋት አለባቸው ብለዋል።
የምትከታተሉት የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ነው። የሰኞ ምሽት ስርጭታችን ይቀጥላል።
እሺ እንግዲህ መልአከ ምክር መስቀሉ መጋቢት 10 ቀን ተገኘ። ከዛስ? ከዚያማ
መጋቢት 10 ቀን ከተገኘ በኋላ እንደምታውቀው በአብይ ጾም ተርላ ደስታ የለም በኢትዮጵያ ቤተክርስቲያን። ሐዘን ነው፣ ጾም ነው፣ ጸሎት ነው፣ ስግደት ነው። ክርስትና እንኳ አይነሳም በአንዳንድ ደብር ከአክብሮታቸው የተነሳ። ስለዚህ መጋቢት 10 ቀን በቤተ ክርስቲያን ብቻ በዓሉ እየታሰበ ይውላል። በኦፊሻል ግን ለማክበር አብይ ጾም ተርላ ደስታ የማይገባው የሱባኤ ጊዜ ስለሆነ መስቀሉ እንደዚህ ለልጁ አለ ቆስጠንጢኖስ የምስራቹን ችቦ አብርታ በኢየሩሳሌም ተራራዎች እየተቀጣጠለ ችቦ ሁዶ ለእሱ የምስራቹ መስቀሉን አገኘሁት ልጅ ደስ ይበል ስትለው እሱም ሳይውል ሳያድር ተነስቶ ብዙ ገንዘብ ይዞ እናቱን ለማስደሰት ቅዱስ መስቀሉንም ለመሳለም ወደ ኢየሩሳሌም ገስግሶ ሄደ። ከዚያ ለእናቱ የቅዱስ መስቀል ቤተ ክርስቲያን እንድታሰራ ገንዘብ ሰጣት፣ ብዙ ገንዘብ። አሁን የላቲን ቤተ ክርስቲያን ያለበት ሆሊ ክሮስ ቅዱስ መስቀል ይላል ኢየሩሳሌም ተሰርቶበታል። ከዚያ ሄዳ አድርሶ የደስታው ተካፋይ ሆኖ ተመለሰ ንጉሱ ኮንስታንቲኖስ። እሷ ግን ከዚያ ቆይታ ቤተ ክርስቲያኑን አሰርታ መስከረም 10/16 ቀን ቅዳሴ ቤቱ ሲከበር የቅዱስ መስቀልን ባለ ክብር የመገኘቱንም ከቅዳሴ ቤቱ ጋር አያይዛ ቤተ ክርስቲያን መስከረም 16/17 ባህል ፋሲካ ስለሆነ ሱባኤ ስለሌለ ጾም ስላልሆነ እዚያ ላይ አክብረዋለች። ምክንያቱም ያ በቤተ ክርስቲያን ይከበራል መጋቢት 10 ቀን። ነገር ግን ቅዳሴ ቤቱ ሲከበር በዓሉ በአደባባይ ነገስታቱም ሊቃውንቱም ህዝበ ክርስቲያኑም ተሰብስቦ በአደባባይ ያን ጊዜ ሌኒ ያበራችው ችቦ ምልክት ይሆን ዘንድ ከፍተኛ ችቦ እየበራ እዮሃ አበባዬ መስከረም ጠባዬ፣ መስከረም እንደምታውቀው ጨለማው የክረምቱ ዘመን አልፎ ብርሃን የወጣበት አደባባይ የፈነደቀበት ትውልድ የሚደሰትበት ውሃ እየጠራ የመጣበት ወርፉ ዶፉ ወርዶ ስለዚህ ከመስከረም ላይ የተከበረበት ምክንያት ይሄ ነው። ያ ግን በቤተ ክርስቲያን ነው የሚታሰበው፣ ይሄ ግን በአደባባይ ነው። ካህኑ ካህናቱ በሀሌታ በዝማሬ የጨዋ ልጁ በሆታ ሴቱ በልልታ የሚያከብረው መስከረም 16/17 ቀን።
አመሰግናለሁ። ከመላከ ምክር ከፍ ያለው መራሂ ወደ አንድ እውቅ ድምፃዊ ልውሰዳችሁ። እንቁ ድምፃዊ ጥላሁን ገሰሰ ከተወለደ ልክ ዛሬ መስከረም 17 ቀን 75 ዓመት ሆነው እንደ አልማዝ ኢዮቤልዩ ማለት ነው። ጥላሁን ከ75 ዓመት ዕድሜው 68ቱን በሕይወት 7ቱን ደግሞ በህልፈት አሳልፏል። በዕድሜው የአልማዝ ኢዮቤልዩ መድረስ ዙሪያ ለመነጋገር ባለቤቱን ወይዘሮ ሮማን በዙን በተደጋጋሚ ለማግኘት ሞክሬ ሳይሳካልኝ ቀርቷል። ጥላሁን በሞተ ሰሞን አመታዊ ዝግጅት በየአመቱ እንደሚደረግለት በብሔራዊ ቲያትር ተነግሮ ነበረ። ትናንትና ብቻ ለማስታወስ ያህል ተደርጓል። ከዛ ወዲህ ግን በየአመቱ ምንም ዝግጅት ሳይደረግ ነው የቆየው። በአጠቃላይ በወቅቱ የተነገረው ወሬ ሆኖ ነው የቀረው። ጥላሁን የሙያ አባታችን ነው የሚሉት አርቲስቶች ሁሉ የት ደረሰ ያሰኛል። እይከብር ነቢይ በሀገሩ።
ጥላሁን ገሰሰ የክልል አድናቂው ነኝ። ዛሬ በህይወት እያለ የልደት በዓሉ ቀን እንደሆነ አስታውሳለሁ። ሆኖም እዚህ መጥቼ በማይበት ጊዜ ማስታወሻ ይሆን ዘንድ አበባ እንኳን ተቀምጦለት አላየሁም። ብዙ ልጆችም ሆኑ ቤተሰቦች ዘመድ አዝማዶች እንዳሉ ታውቃለሁ። ሆኖም ግን ማንም 75ኛ ልደት በዓሉ እንደሆነም አስታውሳለሁ። ስለዚህ ይህን ነገር እዚህ ማየት አልቻልኩም። እንዲሁም ደግሞ በሀውቱ ላይ በዚህ ቀን ተወለደ በዚህ ቀን ሞተ የሚል ምንም አይነት መግለጫ ባለማግኘቴ በዚህ ጉዳይ ስንጨቃጨቅ ካሉት ሰዎች ጋር እዚህ ጋር በአጋጣሚ አንተ መጥተህ አነጋገርከኝ።
ስማቸው እንዲጠቀስ ያልፈለጉ የጥላሁን የዶክተር አርቲስት ጥላሁን ገሰሰ አድናቂ ናቸው። ስለ ዛሬው የመስቀል በዓል ታሪክና የጥላሁን ገሰሰን 75ኛ ዓመት የልደት በዓል አንስተን ባጭሩ ተጨዋወት ነኝ። እድሉን ካገኘሁና ዛሬም መስከረም 17 ቀን ቀኑ ከገጠመኝ ወደ ሌላ ታሪክ ባሸጋግራችሁ ባጭሩ ልክ የዛሬ 99 ዓመት መስከረም 17 ቀን 1909 ዓመተ ምህረት ንግስተ ነገስታት ዘውዲቱ ምኒልክ ዘውድ ሳይጭኑ ከአያታቸው ከአጤ ምኒልክ ቀጥሎ ኢትዮጵያን ያስተዳድሩ በነበሩት በልጅ ኢያሱ እግር ተተክተው ንግስተ ነገስታት ዘውዲቱ ምኒልክ ተብለው ነገሱ። ብዙ ጊዜ ስለ ነገስታት ታሪክ ስናወራ በተለይም ደግሞ በቅርቡ እዚህ መስቀል አደባባይ አብዮት አደባባይ የኢትዮጵያን መሪዎች የሚያሳይ ምስል ተሰቅሎ ነበርና ያጼ ቴዎድሮስን፣ ያጼ ዮሐንስን ቀጥሎ ያጼ ምኒልክን፣ ከምኒልክ ቀጥሎ ንግስተ ነገስታት ዘውዲቱን ዘለው የሚያስቀምጡት ያጼ ኃይለ ሥላሴን ነው። ከዛ ኮሎኔል መንግስቱ፣ ከዛ ቀጥለው ደግሞ የሽግግር መንግስቱ ፕሬዚደንት የነበሩትን አቶ መለስ ዜናዊን። ንግስት ዘውዲቱ ብዙ ጊዜ ይረሳሉ። ለምን? ከ1909 እስከ 1922 ኢትዮጵያን የመሩ ንግስት ናቸው። ኢትዮጵያውያን ሴቶች ስለ ግርማዊት እቴጌ ጣይቱ ብዙ ጊዜ ይናገራሉ። ትክክል ነው። እኚህ ንግስት ግን ምንም አይነሱም። እንደውም አገሪቱን በመሪነት ዘውድጭ ነው ያስተዳድሩ የነበሩ ናቸው ለ13 ዓመታት። በንግስተ ነገስታት ዘውዲቱ ዘመን ብዙ ታሪካዊ ስራዎች ተሰርተዋል። ወደፊት በሌላ ፕሮግራም የምንመለስበት ይሆናል። እይከብር ነብይ በሀገሩ። መልካም የመስቀል በዓል።
እናመሰግናለን ንጉሴ አክሊሉ። መልካም የመስቀል በዓል ሁላችሁ። ከዚህ ጋር ተያይዞ እንግዲህ የኢትዮጵያ አይደል ለዓመታት ሲካሄድ የቆየው የኢትዮጵያ ቴሌቪዥን ዝግጅት ተጠናቋል። የጥላሁን ገሰሰን ዜማዎች አሳምሮ በመዝፈን የሚታወቀው ዳዊት ጽጌ አሸናፊ ሆኗል። እስክንድር ፍሬው ዝግጅቱን ተከታትሎ የሚከተለውን ልኳል።
ፏፏቴ ኮርቶ በሚወርደው እንደ አንበሳ ሞገስ ልብን በሚያረደው በጆሮ ገብ ድምፅህ ጌታህን ለማክበር እንዲህ ብለማዜም ተመኝተህ ነበር። በስውር ጥበብ ሳይገባ ያከበርከኝ በሰላም በጤና በሰንፈገ የከበብከኝ ምስጋና ላቅረብ በዘማሬ የድረስ ለዓለምና ለዘላለም ክብርል ምስጋና ላቅረብ በዘማሬ የድረስ ለዓለምና ለዘላለም ክብርል
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የስፖርት ዝግጅት ይቀጥላል። ሰለሞን ክፍሌ።
ኬንያዊው ኢልዩድ ኪፕቾጌ በትላንትናው የቢኤምደብሊው በርሊን ማራቶን የወቅቱን የዓለም ፈጣን ጊዜ በማስመዝገብ አሸነፈ። አይበገሬነቱን አረጋገጠ። በቢስክሌት ከመስከረም 8 እስከ መስከረም 16 ቀን 2008 ዓ ም በሪችመንድ ቨርጂኒያ በተካሄደው የዓለም የጎዳና ውድድር ኤርትራውያን ጥሩ ውጤት አስመዘገቡ። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በእግር ኳሱ ስፖርት ዜናም የአገር ውስጥና የአውሮፓ ፕሪምየር ሊግ ውድድሮችን ውጤት ይዘናል። አብራችሁን ቆዩ። የትላንቱን የበርሊን ማራቶን ዜና ላስቀድም። የ2015ቱን ቢኤምደብሊው በርሊን ማራቶን የወንዶቹን በሁለት ሰዓት አራት ደቂቃ ፈጣን ጊዜ ገብቶ ያሸነፈው ኢልዩድ ኪፕቾጌ ነው። ኪፕቾጌ በ2003 በ5000 ሜትር ትራክ ሻምፒዮን እንደነበር ሲታወስ፣ ለመጀመሪያ ጊዜ በማራቶን ገብቶ ታሪክ ያስመዘገበው ግን ሃምቡርግ ጀርመን ላይ እንደ አውሮፓውያን ዘመን አቆጣጠር በ2013 ነው። ከዚያ በኋላ በማከታተል በሮተርዳም በቺካጎና ለንደን ማራቶኖች ድል ተጎናጽፏል። ኪፕቾጌ እንደ ተጠበቀው ትላንት ጨርሶ ሲገባ ያስመዘገበው ጊዜ አዲስ የዓለም ክብረ ወሰን አይደለም፣ ምክንያቱም አትሌቱ በ2013ና 14 በርሊን ላይ በተከታታይ ሁለት አዳዲስ ሬኮርዶችን አስመዝግቦ ስለነበር ትላንትናም ይደግማል የሚል ግምት በመኖሩ ነው። ለማንኛውም የመጫሚያ ችግር ኖሮበትም ፈጣን ጊዜ አስመዝግቦ በማሸነፉ ተደንቋል። እርሱም በውጤቱ ተደስቷል። ሁለተኛ የወጣውም ኬንያዊ ነው። ኢልዩድ ኪፕታኑ በ20521 ሲገባ ኢትዮጵያዊው ሌሊሳ ዴዲሳ በ20657 በሦስተኝነት አጠናቋል። በ2014 20313 ያስመዘገበው በማራቶን በዓለም ሁለተኛው ፈጣን አትሌት ኬንያዊው ኢማኑኤል ሙታይ ትላንት አልሆነለትም፣ በአራተኝነት ጨርሷል። በሴቶቹ የቢኤምደብሊው በርሊን ማራቶን በዓለም የግማሽ ማራቶን ሻምፒዮና ውድድር የወርቅ ሜዳሊያ ተሸላሚዋ ግላዲስ ቼሮኖ በ21925 በአንደኝነት አጠናቃለች። ኢትዮጵያውያቱ አትሌቶች አበሩ ከበደና መሠረት ኃይሉ ሁለተኛና ሦስተኛ በመሆን ተከታትለው ገብተዋል። በዘንድሮው የቢኤምደብሊው በርሊን ማራቶን ከ131 አገሮች 41224 ሯጮች ተሳትፈውበታል። ይህን በዚሁ ላብቃ። ወዲህ ወደ ዩናይትድ ስቴትስ ሪችመንድ ቨርጂኒያ ትላንት ወደ ተፈጸመው የዓለም የቢስክሌት ውድድር ውጤት ይዣችሁ ልምጣ። ለአንድ ሳምንት የዘለቀ ሲሆን በአምስት አይነት ውድድሮች የተከፈለ ነበር። ሁሉም የጎዳና ውድድር ነበር። ታዲያ የተካሄደው ደግሞ በወጣት ሴቶች፣ ወጣት ወንዶች፣ ዕድሜያቸው ከ23 በታች በሆኑ ወንዶች፣ በትላልቅ ሴቶችና ወንዶች መካከል ነው። ባጭር ባጭር ውጤቶቹን አይቼ ያበቃለሁ። በወጣት ሴቶች ዩናይትድ ስቴትስ የአንደኛና ሁለተኛ ቦታውን ስትወስድ ፖላንድ፣ ጃፓንና ኖርዌይ ሦስተኛ፣ አራተኛና አምስተኛ ሆነዋል። በወጣት ወንዶች ኦስትሪያ ቀዳሚውን ስፍራ አግኝታለች። ፈረንሳይ፣ ዴንማርክ፣ ስዊዘርላንድና ጀርመን ከሁለተኛ እስከ አምስተኛ ያለውን ስፍራ ወስደዋል። ኤርትራዊው መርሃዊ ቅዱስ 11ኛ በወጣበት ዕድሜያቸው ከ23 ዓመት በታች በሆኑ ወንዱ ጋላቢዎች አራት ኤርትራውያን ተሳትፈዋል። አንደኛ ፈረንሳይ፣ ሁለተኛ ኢጣሊያ፣ ሦስተኛ እንደገና ፈረንሳይ ሆነዋል። በትላልቅ ሴቶች ታላቋ ብሪታንያ በቀዳሚነት ገብታለች። ሁለተኛና ሦስተኛ ኔዘርላንድስና ዩናይትድ ስቴትስ ሆነዋል። 170 ጋላቢዎች በተሳተፉበት የትላልቅ ወንዶች ውድድር አንድ ኤርትራዊ ተሳትፏል። መርሃዊ ቅዱስ በ151ኛ አጠናቋል። ፖላንድ፣ ስፔን፣ ኮሎምቢያ፣ እንግሊዝ ከአንደኛ እስከ አራተኛ ያለውን ቀዳሚ ስፍራ ወስደዋል። ውድድሮቹ በሙሉ በተሳካ ሁኔታ ተጀምረው በተመሳሳይ መጠናቀቃቸው ተዘግቧል። ቢስክሌቱ ይኸው ነው። አድማጮች፣ አሁን ለአገር ውስጥና የአውሮፓ ፕሪምየር ሊግ እግር ኳስ ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሸጋግራችኋለሁ። መቀጠል ትችላለህ ገዛኸኝ።
ለክርስትና እምነት ተከታዮች አንተንም ጨምሮ ሰለሞን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ብዬ ጀምራለሁ። ካለፈው ዓመት በኢደር የተሸጋገረው የኢትዮጵያ ጥሎ ማለፍ ሻምፒዮና ከትናንት በስቲያ ፍጻሜውን አግኝተዋል። ለፍጻሜ የተገናኙት መከላከያና ሐዋሳ ከነማ ሲሆኑ መከላከያ 2-0 በማሸነፍ የ2007 የኢትዮጵያ ጥሎ ማለፍ ዋንጫን በማንሳት ከደጋፊዎቹ ጋር ሲጨፍር አምሽተዋል። ሁለቱ ቡድኖች ለፍጻሜ የደረሱት መከላከያ ቅዱስ ጊዮርጊስን፣ ሐዋሳ ከነማ ደግሞ ወላይታ ዲቻን በግማሽ ፍጻሜው አሸንፈው ነበር። የዋንጫ ጨዋታ እስከማይመስል ድረስ በተመልካች ድርቅ የተመታው የመከላከያና የሐዋሳ ከነማ የዋንጫ ጨዋታ የተከታተለው የተመልካች ብዛት ከ900 አይበልጥም። የመከላከያ ቡድን በተሻለ እንቅስቃሴ ከረፍት በፊትና ከረፍት መልስ ባስቆጠራቸው ግቦች ዋንጫውን ተቀዳጅቷል። ፍሬው ሰለሞንና ምን ይለው ወንድሙ ለመከላከያ ጎሎቹን አግብተዋል። መከላከያ በተደጋጋሚ ወደ ጎል በመቅረብ የማግባት እድሎች ፈጥሮ ነበር፣ አልተጠቀመበትም። አሰልጣኙ አቶ ድረስድን ኃይሌም ከጨዋታው በኋላ አነጋግሬያለሁ።
ጠንካራ ነው። አይ ቡድኑ አልከበደለም፣ አይቻልም። ጠንካራ ነው። ግን ምንድን ነው ይሄ ውድድር የጥሮ ማለት ነው። ስለዚህ አሁን እንደዚህ አይነት መድረካች ስትቀር ወሳኝ ስለሆነ ዋንጫውን ለማግኘት ስታስብ ያው በጥንቃቄ ነው የምትጫወተው። ከዛ አንግል ነው ከዛ አንጻር ነው እንጂ እንዳልከው ጎሎችን ልናገባ እንችል ነበር ከዛ በላይ ማለት ነው። ያ ግን ሶስትና ሁለት ገባ ማለት ቀለለ ማለት አይደለም። ቡድኑ ጠንካራ ነው፣ ጥሩ ነው።
የ2007 የኢትዮጵያ ፕሪሚየር ሊግ ሻምፒዮና ቅዱስ ጊዮርጊስ እና የኢትዮጵያ ጥሎ ማለፍ ሻምፒዮን መከላከያ ለሌላ የአሸናፊዎች አሸናፊ ዋንጫ ለመጫወት የፊታችን እሁድ ቀጠሮ ተይዞላቸዋል። እዚህ ወደ አውሮፓ የውስጥ ውብ ይሸጋገራለሁ። በጠንካራ ፉክክሮቹ የሚታወቀው የእንግሊዝ ፕሪሚየር ሊግ በሰባተኛ ሳምንት ጨዋታ በአጀማመሩ ኃያል የመሰለው ማንቸስተር ሲቲ በቶተንሃም ሆትስፐር 4-1 ተሸንፏል። ከጨዋታው በፊት ማንቸስተር ሲቲ በዚህን ያህል ልዩነት ይሸነፋል ተብሎ አልተገመተም ነበር። በማንቸስተር ሲቲ ላይ ከተቆጠሩት 4 ጎሎች 2 ከጨዋታ ውጭ የነበሩና የዳኛዋ ስጦታ ናቸው በማለትም አሰልጣኙ ፔሌግሪኒ በብስጭት ተናግረዋል። አርሴናል ከሜዳው ውጪ ሌስተር ሲቲን 5-2 አሸንፎ ሳምንት ከደረሰበት ሽንፈት አገግመዋል። አሌክሲስ ሳንቼዝ 3 ዋልኮትና ዚሩድ 2 አግብተዋል። ማንቸስተር ዩናይትድ ሰንደርላንድን 3-0፣ ሊቨርፑል አስቶን ቪላን 3-2 ሲያቱ፣ ኒውካስል ዩናይትድ እና ቼልሲ 2 አቻ ተለያይተው ነጥብ ተጋርተው ወጥተዋል። ሌሎችም ጨዋታዎች የተካሄዱ ሲሆን ዛሬ ምሽት ደግሞ ዌስትሃም ዩናይትድ እና ኤቨርተን ይጫወታሉ። የደረጃ ሰንጠረዡን የበላይነት ማንቸስተር ዩናይትድ ከማንቸስተር ሲቲ ተረክቧል። በ16 ነጥብ ይመራል። ማንቸስተር ሲቲ በ15 ይከተላል። ዌስትሃም ዩናይትድ በ13 ሶስተኛ ነው። በእኔ በኩል ያለው ሰለሞን፣ ወደ አንተ ተመልሻለሁ።
ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። አመሰግናለሁ። እኔም የዛሬውን ስፖርት ፕሮግራም በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ሰለሞን ክፍሌን ለስፖርት ዘገባዎቹ እናመሰግናለን። አድማጮቻችን፣ የተባበሩት መንግስታት ድርጅት አጠቃላይ ጉባኤ በኒውዮርክ ከተማ በመካሄድ ላይ ይገኛል። ባልደረባችን ሰለሞን አባተ መስመር ላይ ይገኛል ከኒውዮርክ ከመንግስታቱ ድርጅት ህንጻ። እንደምን አለ ሰለሞን? እንዴት አመሸ?
ደህና ነኝ። እንደምን አመሻችሁ ሄኖክ። በነገራችን ላይ እንኳን አደረሳችሁ ለመስቀሉ በዓል።
በድጋሚ እንኳን አብሮ አደረሰን ሰለሞን። ያው መስቀሉን በኒውዮርክ እያከበርከው ነው። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዛሬ ማምሻውን ንግግር ያደርጋሉ ተብሎ እየተጠበቀ ነው። እስኪ ከጉባኤው አዳራሽ ያለውን ዜና አድርሰን።
እውነትን ነው። አሁን ጠቅላይ ሚኒስትሩ በጥቂት ደቂቃዎች ውስጥ ይገባሉ ወደ መነጋገሪያው እያልን እየጠበቅን ነው። አንድ ወይም ሁለት መሪዎች ቢቀሩ ነው ከእሳቸው በፊት የሚናገሩ። እንደውም በእሳቸው ንግግር ነው የቀትር በፊቱ የዚህ ከሰዓት በፊቱ ፕሮግራም የሚያበቃው። እንግዲህ ዝርዝር ዘገባዎችን ወደኋላ ይዤ እመለሳለሁኝ። ነገ ዝርዝሩን ማቅረብ እንችላለን። ለአሁን ግን እሳቸው አልተገኙም። ግን በአጠቃላይ ስትመለከት በአሁኑ ጊዜ መሪዎቹ እያነሷቸው ያሏቸውን ጉዳዮች አፍሪካንና በተለይ ደግሞ የአፍሪካ ቀንድን መካከለኛው ምስራቅን አብዝተው የሚመለከቱ ናቸው ብዙዎቹ ጉዳዮች።
ልክ ነው ሰለሞን። እንዲያውም እዚህ እኛም እጃችን ላይ ያሉ ርዕሰ ዜናዎችን በምንመለከት ጊዜ ብሪታንያ በተለይ የአፍሪካ ህብረትና የተባበሩት መንግስታት ድርጅት በሶማሊያና በደቡብ ሱዳን የሚያደርጉትን የሰላም ጥበቃ ጥረት ለመርዳት እስከ 370 የሚሆኑ የሰላም አስጠባቂዎችን ለመላክ እየተዘጋጀች እንደሆነ ጠቅላይ ሚኒስትር ዴቪድ ካምሮን ገልጸዋል። እንደዚሁ ደግሞ
ተመልከት እንግዲህ እንግሊዝ የጸጥታ ጥበቃ ምክር ቤቱ ቋሚ አባል ነች፣ ባለ ቬቶ አባል ነች። እና አሁን ዛሬ ከሰዓት በኋላ በነገራችን ላይ ልክ እንዳልከው የሰላም ጉባኤ ይካሄዳል። የሰላም ስብሰባ፣ የጸጥታ ጉዳዮች ስብሰባ ይካሄዳል ፕሬዚደንት ባራክ ኦባማ የሚመሩት እንግዲህ አንዱም ይሄው ነው የምስራቅ አፍሪካ ጉዳይ የማሊ ጉዳይ የመካከለኛው አፍሪካ ጉዳይ የናይጄሪያና የምዕራብ አፍሪካ የሰላም ጉዳይ እንደዚሁም የአረብ ልሳነ ምድር ጉዳይ እነዚህ ጉዳዮች ናቸው ትኩረት ተሰጣቸዋል ተብሎ የሚጠበቀው
እንግዲህ የአፍሪካን ሁኔታዎች ካነሳን የአፍሪካ ቀንድ ሀገሮችና ህዝቦች አጠቃላይ ሁኔታን سنመለከት ከሰላምና ጸጥታ ከማህበረሰብ ደህንነት ማስጠበቅ ውጪ ደግሞ የልማትና የድገት ጉዳዮችም ውይይት ይደረግባቸዋልና እንደው እሱን አስመልክቶ በተጓዳኝ የሚካሄዱ ወይ በፊት ለፊት የተነገሩ የተባበሩት መንግስታት ድርጅት ያወጣቸው የደህንነት ቅነሳ መርሆች አሉ። እነሱንስ አስመልክቶ
አዎ እንግዲህ ከዚሁ መጀመሪያ ከምስራቅ አፍሪካ አካባቢ ሳንወጣ የኢጋድ ወይም የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ነገ በደቡብ ሱዳን ላይ ስብሰባ ያደርጋል ነገ ጧትም። ይሄ በተባበሩት መንግስታት ድርጅት ማዕቀፍ በጉባኤ ማዕቀፍ ውስጥ የሚካሄድ ጎን ለጎን የሚካሄድ ስብሰባ ነው እና የዚህ በቅርብ የተፈረመውን የሰላም ስምምነት ተግባራዊነት አስመልክቶም አንድ ውሳኔ ላይ ወይም ድምዳሜ ላይ ይደርሳሉ ተብሎ ይጠበቃል። ልማትን በተመለከተ አሁን ትልቁ ጉዳይ ከሚሊኒየሙ የልማት ግቦች በኋላ ከ2015 ዓመተ ምህረት በኋላ ያሉት ጉዳዮች እንዴት ማሳካት ይቻላል በሚል ግዙፍ ጉባኤ ተካሂዶ ነበር። የዘላቂ ልማት ጉባኤ ሰሞኑን ሲካሄድ ቆይቶ ነበር። ምናልባት የነፍሳውስ እንደሆነ የሮማው ሊቀ ጳጳስ አቡነ ፍራንሲስ ንግግር ያደረጉበት ጉባኤ ነው። ከዚህ ከመሪዎቹ ጉባኤ መከፈት በፊት የተካሄደው 17 አጀንዳዎችን የግቦችን ተስማምቶ አጽድቆ ተለያይቷል። ይሄ አንዱ አፍሪካን በቀጥታ የሚመለከታት የልማት ጉዳይ ነው። ከዛ በተረፈም በእነዚህ በመሪዎቹ ጉባኤ ላይ እስካሁን ድረስም ሲባሉ በነበሩት ከሚስተር ባንኪሙን ንግግር ጀምሮ ይሄው የድህረ ሚሌኒየም የልማት ግቦች አጀንዳ ጉዳይ ነው ትልቅ ትኩረት ሰጥተውት ሲነጋገሩበት የነበሩት። የፈረንሳዩ ፕሬዚደንት ተናግረዋል ስለዚህ ጉዳይ። የሆላንዱ ንጉስ ተናግረዋል በዚህ ጉዳይ ላይ። የሞዛምቢኩ መሪ ተናግረዋል። ፕሬዚደንት ባራክ ኦባማ ተናግረዋል። እና ሁሉንም ስትመለከት በእነዚህ የልማት አጀንዳዎች ዙሪያ የሚያተኩር ስብሰባም ጭምር ነው የሚሆነው ከአየር ንብረት ለውጡ ከጸጥታ ጉዳይና ከመሳሰሉት ነገሮች ጋር ተያይዞ። ሄሎ
እናመሰግናለን ሰለሞን። እንግዲህ ከተባበሩት መንግስታት ድርጅት መድረክ ተጨማሪ ዘገባዎችን የአሜሪካ ድምጽ ሬዲዮ ወደ እናንተ ያደርሳል። መልካም በዓል እንመኛለን። አድማጮች የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። አስቀድመን በዘገባችን የኢትዮጵያን አይድል ብለን ያቀረብነው ባላገሩ አይድል ነው። በዚህ የሙዚቃ ዝግጅት ወይም ውድድር ያሸነፈው ደግሞ የጥላሁን ገሰሰን ዜማዎች አሳምሮ በመዝፈን የሚታወቀው ዳዊት ጽጌ ነው። ሀገራችን ባህል አዲሱን አመት
ባይን ጨፍርበት ዮ ሃዮ ሀባት ሲከበር ዮ ሃዮ ሀባት ሲከበር በቆላም በደጋ ወሎ ላይ አላችሁ ዮ ሃዮ ሃዮ ሀባማ።
አድማጮች የምሽቱ ዝግጅት በዚሁ ተጠናቋል። እዚህ በስቱዲዮ ፕሮግራሙን የመራልን ንጉሱ ነገው ሲሆን የዕለቱ ስርጭት አዘጋጅ ትዝታ በላቸው ናት።
እናስተናግዳችሁ ያመሸነው ያዳንች ሳይና
ሄኖክ ሰማግዘር ነን። ቀጥሎ የትግርኛ ዝግጅት ይቀርባል ነገ ከምሽቱ በአንድ ሰዓት። በቀዳሚው በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም፣ ደህና ደሩ።